ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው በዛሬው ዕለት ተገድለው መገኘታቸውን አስታወቀ።
ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈልጋለህ ብሎ አውጥቶት አቶ ብርሃኑ ተረቦ የሚባለውን የመድረክ ታጋጅ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከምርጫ 2007 ጋር ተያይዞ የዛሬውን ጨምሮ አራት አባላትና ደጋፊዎቻቸው መገደላቸውን ተናግረዋል። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።
ለምሽቱ ካሉን ዜናዎች መካከል ደግሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመጪው ሐምሌ ወር ኢትዮጵያን እንደሚጎበኙ ተገልጿል። አንዱ ትልቁ ዜና ይሄ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ ሰኔ 12 2007 ዓ.ም ልዩ ልዩ ቅርብሮችና ዘገባዎች ጋር የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከጽዮን ግርማና ከስርጭት መሐንዲሱ ከቮይቴክ ዞርኛክ ጋር አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመጪው ሐምሌ ወር ወደ ኢትዮጵያ እንደሚጓዙ ተገልጿል። በስልጣን ላይ ያሉ የአሜሪካ ፕሬዚደንት ኢትዮጵያን ሲጎበኙ ሚስተር ኦባማ የመጀመሪያው ይሆናሉ። ሚስተር ኦባማ ወደ ኢትዮጵያ የሚጓዙት ቀደም ብሎ ከተነገረው በኬንያ ከሚያደርጉት ጉብኝት ቀጥሎ መሆኑን ዋይት ሀውስ አስታውቋል። ፕሬዚደንት ኦባማ በአዲስ አበባ ቆይታቸው ከመንግስቱ ባለስልጣናት ጋር ይወያያሉ፣ የአፍሪካ ህብረት መሪዎችንም ያነጋግራሉ ተብሏል። ሚስተር ኦባማ የአባታቸው ሀገር በሆነችው በኬንያ የሚያደርጉት ጉብኝትም ፕሬዚደንት ከሆኑ ወዲህ የመጀመሪያቸው ነው የሚሆነው። በዚያ የስራ ፈጣሪዎች፣ መዋለ ነዋይ አፍሳሾች፣ መንግስታትና ሌሎችን ድርጅቶች በሚያሰባስበው የ2015 ግሎባል አንትረፕረነርሺፕ ስብሰባ የዓለም አቀፍ የስራ ፈጠራ ጉባኤ ላይ ይካፈላሉ። የፕሬዝደንቱ ጉብኝት በአፍሪካ የምጣኔ ሀብት እድገት ለማፋጠን፣ የዲሞክራሲ ተቋማትን ለማጠናከርና ጸጥታን ማሻሻልን ላይ የታለመ መሆኑን የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ባወጡት መግለጫ አስታውቀዋል።
በሌላ የዩናይትድ ስቴትስ ዜና እዚህ ዩናይትድ ስቴትስ ደቡብ ካሮላይና ክፍለ ግዛት ቻርልስተን ከተማ ውስጥ በሚገኝ ታሪካዊ ጥቁር አሜሪካውያን ቤተ ክርስቲያን ከተፈጸመው የጅምላ ግድያ ተከትሎ በቁጥጥር ስር የዋለው ነጩ ተጠርጣሪ 9 የግድያ ወንጀል ክሶች ተመስርተውበታል። የ21 ዓመቱ ዲለን ሩፍ ያለ ህጋዊ ፈቃድ መሳሪያ በመያዝም ወንጀል እንደሚከሰስ የቻርልስተን ከተማ ፖሊስ ያስታወቀ ሲሆን በአሁኑ ሰዓት በዋስ መብት ጉዳይ ፍርድ ቤት ይቀርባል ተብሏል። የፌዴራሉ አቃቢ ህጎች በበኩላቸው የተፈጸመውን ግድያ በጥላቻ ላይ የተመሰረተ ወንጀል ይሆን እንደሆን እየመረመሩ ናቸው። ትናንት በአጎራባቿ ሰሜን ካሮላይና ግድያው ከተፈጸመበት ከአማኑኤል አፍሪካዊ ሜቶዲስት ቤተ ክርስቲያን 400 ኪሎ ሜትሮች ርቀት ላይ መኪና እያሽከረከረ ሳለ የተያዘው ተከሳሹ በፌዴራሉ ምርመራ ቢሮ ቁጥጥር ወደ ደቡብ ካሮላይና አውሮፕላን ተወስዷል። በረቡዕ ማታው ጥቃት የ87 ዓመት አረጋውያትን ጨምሮ 6 ሴቶችና 3 ወንዶች ሲገደሉ ሌሎች 3 መቁሰላቸው ተሰምቷል። ዲላን ሩፍ ቤተ ክርስቲያኑ ውስጥ ይካሄድ በነበረው የመጽሐፍ ቅዱስ ጥናት ላይ ለአንድ ሰዓት ያህል በዝምታ ቁጭ ብሎ ቆይቶ ነው ጥቁሮችን መግደል አለብኝ ብሎ መነሳቱን ፖሊስ ያመለከተው። ዛሬ በቻርልስተን ከተማ ለግድያው ሰለባዎች ጸሎት በመካሄድ ላይ ነው።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ህብረት የገንዘብ ሚኒስትሮች ግሪክን በተመለከተ የፊታችን ሰኞ ከሚካሄደው የአስቸኳይ የመሪዎች ጉባኤ አስቀድመው ዛሬ ለክሰምበርግ ላይ ስብሰባ አካሂደዋል። በዩሮ ተጠቃሚዎቹ ሀገሮች የገንዘብ ሚኒስትሮች ግሪክ የለውጥ እርምጃዎችን እንድትወስድና በአጸፋው ገንዘብ እንዲሰጣት ለማመቻቸት ቀደም ብሎ ያደረጉት ሙከራ አግባቢ ውጤት ሳያስገኝ ቀርቷል። ከፍተኛ የህብረቱ የገንዘብ ሚኒስትሮች ዛሬ ከስብሰባቸው በኋላ በሰጡት ቃል የግሪኩ የገንዘብ ሚኒስትር ያኒስ ቫሮፋኪስ የጠበቅነውን አይነት እቅድ ይዘውልን አልመጡም ብለዋል። ይሁን እንጂ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ የሰኞውን አስቸኳይ የመሪዎች ስብሰባ በጉጉት እየጠበቁት መሆናቸውን የተናገሩት ለግሪክ የዕዳ ቀውስ ወደ እድገቷ እንድትመለስና ዩሮዞን ውስጥ እንድትቆይ የሚያደርግ መፍትሄ ይገኛል ያሉት ጠቅላይ ሚኒስትሩ ቀውስና ሽብር ሊመጣባት ነው ብለው የሚያወሩት ሁሉ ያፍራሉ ሲሉ መናገራቸው ተጠቅሷል። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ በበኩላቸው ግሪክና ዓለም አቀፍ አበዳሪዎቿ የአውሮፓን ሕግ መሰረት ያደረገ አንድ ስምምነት ላይ ለመድረስ መነጋገራቸውን መቀጠል አለባቸው ሲሉ አስገንዝበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ ያወጣው ሪፖርት እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም በዓለም ዙሪያ የተካሄዱ የሽብር ጥቃቶች 35% ጨምረዋል፣ በጥቃቱ የተገደሉ ሰዎች ቁጥር ደግሞ 81% አድጓል ብለዋል። ይህ የሆነው በአብዛኛው ደግሞ በኢራቅ፣ በአፍጋኒስታንና በናይጄሪያ የሽብር እንቅስቃሴዎች እየበዙ መምጣታቸው መሆኑን ሪፖርቱ አብራርቷል። የሳም ቨርማ አጠር ያለ ዘገባ ደርሶናል፣ ሰለሞን ክፍሌ ያቀርበዋል።
ዛሬ ይፋ የሆነው ዓመታዊ ሪፖርት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ውስጥ በዓለም ዙሪያ በደረሱ 13463 ጥቃቶች ከ32700 በላይ ሰዎች ሲገደሉ ሌሎች ከ34700 በላይ ጉዳት ደርሶባቸዋል ይላል። የሟቾች ቁጥር በዚህ ደረጃ ሊጨምር የቻለው ደግሞ ጥቃቶቹ እጅግ በጣም ከባድ በመሆናቸው ነው ብሏል። በ2014 የደረሱ 20 ጥቃቶች ለ100 በላይ ሰዎች ሕይወት መጥፋት ምክንያት ሲሆኑ በ2013 ከደረሱት ሁለት ተመሳሳይ ጥቃቶች ጋር ሲነጻጸር በእጅጉ ማደጉ ይታያል ሲል ያስረዳል። ሪፖርቱ አክሎም በ2014 ከ9400 በላይ ሰዎች በአሸባሪዎች ተጠልፈው መወሰዳቸውን አስታውሶ ከ2013ቱ በሦስት እጅ ማደጉን አብራርቷል። በዩናይትድ ስቴትሱ ሪፖርት መሠረት ከሽብርና ጠለፋ ጋር በተያያዘ ከፍተኛውን የሰለባዎች ቁጥር የያዘችው ኢራቅ መሆኗን ሪፖርቱ ያሳያል። ይህም ራሱን እስላማዊ መንግሥት እያለ ከሚጠራው ነውጠኛ ቡድን መስፋፋት ጋር ገጥሟል ብሏል። ቡድኑ ባልተጠበቀ ፍጥነት በሶሪያና ኢራቅ ብዙ አካባቢዎችን ተቆጣጥሯል። በናይጄሪያ በ2014 በተካሄዱ የሽብር ጥቃቶች 1300 ሰዎች ተጠልፈው ወይም ታግተው ተወስደዋል። በ2013 በተመሳሳይ በደረሱ ጥቃቶች ጉዳት የደረሰባቸው ሰዎች ቁጥር 100 ያህል ብቻ ነበር ብሏል። ለእነዚህ በሁለቱም ዓመታት ለደረሱ የሽብር ጥቃቶች በአብዛኛው ተጠያቂው ደግሞ ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ነው ሲል ሪፖርቱ አስገንዝቧል። በአፍጋኒስታን ይላል ሪፖርቱ በመጨረሻም፣ በአፍጋኒስታን ታሊባን በ2014 ባካሄዳቸው የሽብር ጥቃቶች ከ3400 ሰዎች በላይ ሲገደሉ ሌሎች ከ3300 በላይ ቆስለዋል። ለአብዛኞቹ በ2014 በዓለም ዙሪያ ለደረሱ ጥቃቶች የሚከሰሱት ደግሞ በዋናነት እስላማዊ መንግሥት ነኝ የሚለው ቡድን፣ ከዚያም ታሊባን፣ የሶማሊያው ነውጠኛ ቡድን አልሻባብና በመጨረሻም የናይጄሪያው ቦኮ ሐራም መሆናቸውን ዛሬ ይፋ የሆነው የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ዓመታዊ የሽብር እንቅስቃሴ ሪፖርት ያስረዳል።
በመጨረሻም የአውሮፓ ህብረት ጥገኝነት ፍለጋ በአደገኛ መንገድ ባህር እያቋረጡ ወደ አህጉሪቱ የሚፈልሱ ስደተኞችን ፈልጎ የማዳኑን ጠንካራ እንቅስቃሴ እንዲገፋበት አንድ የሰብአዊ መብት ድርጅት ጥሪ አቅርበዋል። በሺዎች የተቆጠሩ ጥገኝነት ፈላጊዎች በሜዲተራኒያን ባህር አድርገው በብዛት እየጎረፉባት ያለችው አውሮፓ ሁኔታውን አዲስ ፖሊሲ ቀርጻ ልትቋቋመው እየታገለች መሆኗ ይታወቃል። ሂዩማን ራይትስ ዋች ባወጣው አዲስ ሪፖርት የአውሮፓ ህብረት መሪዎች በሚቀጥለው ሳምንት በሚያካሂዱት ጉባኤ የፍልሰተኞቹን ጉዳይ በተመለከተ ሲወያዩ ሰብአዊ መብትን ቅድሚያ ትኩረት እንዲሰጡ ተማጽኖ አቅርቧል። ሂዩማን ራይትስ ዋች በቅርብ ጊዜ ወደ ኢጣሊያና ግሪክ ደሴቶች የደረሱ 150 ስደተኞችን እንዳነጋገረም ገልጿል። አብዛኞቹ ያሉን አለ ሂዩማን ራይትስ ዋች በአገሮቻቸው ከሚደርስባቸው የሰብአዊ መብት ረገጣ ሸሽተው የተሰደዱ መሆናቸውን ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ ቆንጅት ታዬና
አሉላ ከበደ ነን። ልዩ ልዩ ዝግጅቶችና ዘገባዎች፣ በርከት ያሉ ቅንብሮችን የምናሰማችኋለን። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዘገባዎች አንዱን እናስከትል።
አሁን እኛ ከኬንያ መንግስት ጋር የተፈራረምነው የኃይል ሽያጭ ስምምነት ለጊዜው የመጀመሪያው ፌዝ 400 ሜጋዋት።
የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ወይዘሮ አዜብ አስናቅ ናቸው። ዝርዝሩን ቆየት ብሎ በሚቀርበው የመጽሔቱ ትንታኔ እናቀርባለን። አሁን በስርጭታችን ጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው በዛሬው ዕለት ተገድለው መገኘታቸውን አስታወቀ። የተቃዋሚ ፓርቲም በምርጫ 2007 ዙሪያ የዛሬውን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ነው ያስታወቀው። በዚህ ሳምንት እንደተገደሉ ተቃዋሚዎች ከገለጿቸው ሶስት ሰዎች በተጨማሪ በኦሮሚያና በደቡብ ክልል ሕይወታቸው ማለፋቸው የተገለጸው አጠቃላይ ቁጥራቸው ስድስት ደርሷል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ በትናንትናው ዕለት በሁለት ፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ሕይወታቸው አልፎ ወንዝ ዳር መገኘታቸውን ነው የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ያስረዱት። ሄኖክ ሰማእግዜር አነጋግሯቸዋል።
በምርጫው ሂደት ውስጥ ከፍተኛ ኃላፊነት ወስደው ለመድረክ የቀሰቀሱትን ያደራጁት ታጋዮች ላይ እስከ ግድያ እርምጃዎች እየተወሰዱ ባቸው መሆኑ ይህንን ነው በጣም ልዩ የሚያደርገው። በትግራይ የተሰዋውን ታጋያችንን የአቶ ታደሰ አብርሃ አርአያን በትናንትናው ዕለት ቪኦኤ ዘግቦ አዳምጠናል። በዛሬው ዕለት ደግሞ ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ረቦ የሚባለውን የመድረክ ታጋይ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው እና ይህ ሁኔታ ሌሎችም እንደዚሁ ይፈልጋሉ እየተባሉ እንደዚሁ እስከ ግድያ ድረስ እርምጃ ለመውሰድ እንግዲህ ወደ ነጻ እርምጃ መውሰድ ተሸጋግረዋል ማለት ነው። ኢህአዴግ እስካሁን ድረስ
ኢህአዴግ ነው ያሉኝ ፕሮፌሰር በየነ እንግዲህ በእነኚህ ግድያዎች የተሳተፉት ሰዎች እነማን እንደሆኑ ለማወቅ የዝግጅት ክፍላችንም ጥረቱን ቀጥሏል። የመንግስት ባለስልጣናትን ለማግኘት በትግራይ የሚያደረግነው ጥረት አልተሳካም እንጂ ጥያቄዎች እያቀረብን ነው። እስካሁን በአንድ ዞን ነው ተገደሉ ከተባሉት እንግዲህ እርስዎ አሁን ከጠቀሱት ጋር ሲደመሩ ስድስት መሆናቸው ነው በምርጫው ዙሪያ የተገደሉ ሰዎች በአጠቃላይ። ይሄ ከፖለቲካና ከምርጫ ፖለቲካ ጋር አያይዘውም ሲል በአንዳንድ የመገናኛ ብዙሀን የኢትዮጵያ መንግስት ሲገልጽ ነበረ። እነማን ናቸው ይሄንን የሚያደርጉት? እንዴትስ ነው የምታውቁት ይሄን?
በተለይ አቶ ብርሃኑ ረቦ በዚህ በሶሮ ወረዳ ዳናቶራ በሚባል ቀበሌ ነዋሪ ነው። ይህንን ታጋይ ሁለት ፖሊሶች ስማቸው ይታወቃል። ፖሊስ ብርሃኑ ደቦጭ፣ እንደዚሁም ሌላ ፖሊስ ታዲዮስ ጡሜቦ የሚባሉት ናቸው ከቤቱ አስገድደው ይዘውት የወጡት እና እነዚህ እንግዲህ በስምም በመልክም የሚታወቁ የፖሊስ ሰራዊቱ አባላት ወስደውት ነው ደብድበው ገለው አስክሬኑ አንድ ወንዝ ተገኘው። ስለዚህ የፖሊስ እንግዲህ በማን ይታዘዛል? የማን ቅጥረኛ ነው? ያው የኢህአዴግ መንግስት አካል እንደመሆኑ በተለይ በአቶ ብርሃኑ የረቦን ሞት በሚመለከት እንግዲህ የመንግስት እጅ ቀጥታ እንዳለበት በእነዚህ ተዋናዩ በሁለቱ ፖሊሶች የተከናወነ ግድያ እንደመሆኑ ይሄ መንግስት የለውበትም ማናቃቸው ኃይሎች ናቸው የሚባል አይነት አጉል ወሬ ውስጥ ይገቡ እንደሆን ለዚህ የተረጋገጠ መረጃ አለን ነው የምልህ።
እንግዲህ ፕሮፌሰር በየነ በአጠቃላይ ሲሰጡ የነበሩ መግለጫዎችን ስንመለከት በኢትዮጵያ ምርጫ 2007 በመላ ሀገሪቱ በሚገኙ ወደ 46,000 የሚጠጉ የድምፅ መስጫ ጣቢያዎች ሲከናወን ሰላማዊ በሆነ መልኩ መከናወኑን ነው የኢትዮጵያ መንግስትና ምርጫ ቦርድ ሲገልጹ የነበረው።
በእነሱ ቤት ሰላም ሊኖር ይችላል። አሁን የጠቀስናቸው እነዚህ ዜጎቻችን ነፍሳቸውን እስከ ማጥፋት ድረስ የሚበቀል አካል ነው ምርጫው ሰላማዊ ነው እያለ ያለው። እኛ ግን ጦርነት ነው የተዘመተብን። እኛም የድርጅቶቹ መሪዎች እንደመሆናችን ጉዳዩ በጣም ከብዶናል። የህዝባችንን መብት ማስከበር አልቻልንም። እዚህ አይነት እስከ ግድያ ድረስ በደል የፈጸሙትም ላይ ህጋዊ እርምጃ እንዲወሰድ ለማድረግ አልቻልንም። ስለዚህ ህዝባችን የህግ ጥበቃ ሳይኖረው ካድሬዎችና ታጣቂ ኃይሎች እንዳሻቸው እየገደሉ፣ እየገረፉ፣ እያሰሩ በደል የሚፈጽሙበት ሁኔታ ላይ ያለን ምርጫው ሰላማዊና የተረጋጋ ነው የሚባለው ይሄ የኢህአዴግ ትረካ እንጂ የኢትዮጵያ ሁኔታ መሬት ላይ ያለው የብዙሃኑ መራጩ ህዝብ ታሪክ አይደለም።
እንግዲህ ፕሮፌሰር በየነ እኛ በተለያዩ ዘገባዎቻችን ያቀረብ ነው ከመድረክ በኩል የቀረቡት በምዕራብ ሸዋ አምቦ አካባቢ ሁለት ሰዎች ግንቦት 16 እና 17 መግለጫው በ17 የተሰጠ ነው መገደላቸውን መድረክ አስታውቋል። በትግራይ ደግሞ በምዕራብ ትግራይ በማይካድራ አካባቢ ከትናንትና በስቲያ የተፈጸመውን ጨምረን አሁን እርሶ የገለጹትን የሀዲያ ዞን ሶሮ ወረዳን ስናክልበት አራት ሰዎች ናቸው። ከዛ ተጨማሪ የሞቱ ሰዎች አሉ።
እስካሁን ድረስ በደረሰን መረጃ ያው በምደቀኝ በምዕራብ ሸዋ አቶ ግዲሳ ጨመዳ፣ እንደዚሁም በምዕራብ አርሲ የአቶ ገቢ ሴጎ ኮፈሌ ወረዳ 02፣ አሁን ደግሞ በትግራይ የአቶ ታደሰ አብርሃ ራያና አሁን ደግሞ በዛሬው የአቶ ብርሃኑ ኤረቦን ነው በሞት የተቀጡትን የምናውቀው። ሌሎቹ ሸሽተው ከዛሬ ነገ የዚሁ አይነት አደጋ ይደርስብናል ብለው በየጫካው በየቀበሮ ጉድጓዱ የሚያዙ አጋሮች እጩ ተወዳዳሪዎቻችን እንዳሉም እንዲታወቅ እፈልጋለሁ።
እንግዲህ ፕሮፌሰር በየነ መድረክ ከ300 በላይ እጩ ተወዳዳሪዎችን ለግንቦት 16ቱ ምርጫ አቅርቦ ነበር። ያው ምርጫ ቦርድ እውቅና የሰጣቸው 270 እጩዎች ናቸው የተሳተፉት። ከምርጫው አስቀድሞ በሰጣችሁት መግለጫ ወደ 600 ከ600 የሚበልጡ አባላት የምርጫ ታዛቢዎች ወይም ወኪሎችና ደጋፊዎቹ መታሰራቸውን አስታውቆ ነበር። አሁን ምን ያህል ናቸው? እንደው ቁጥር አላችሁ? ምን ያህሉ ተለቀቁ? ምን ያህሉ አሁንም በእስር ቤት ይቀራሉ? ተጨማሪ የታሰሩትስ ምን ያህል ናቸው?
ይህንን ቁጥር በእርግጠኝነት መናገር ያስቸግራል። እንግዲህ አንዳንዶቹ ህዝቡ በሚያደርገው ተጽዕኖ እስር ቤቱ ሁሉ ያስፈታቸው አሉ። በሀዲያ ዞን ያለው ደግሞ ታክቲክ የገዢው ስርዓት እያሰሩ መፍታት፣ ተስፋ ማስቆረጥ፣ ዛቻ፣ ህዝቡን በጥቅማ ጥቅም ለመደለል መሞከር። በአሁኑ ጊዜ ለምሳሌ ይሄ ሴፍቲ ኔት የሚባለው ከዓለም ባንክና ሌሎችም ደጋፊ ሀገሮች የሚሰጠው እርዳታ ለእኛ አባላትና ለእኛ ድምፅ ሰጥቶ የሚባሉት እንዳያገኙ ተደርጓል። ማዳበሪያም እንዳያገኙ ተደርጓል። የእናንተ መሪ በየነ እና ሌሎችም ሲያመጡ ያኔ ታገኛላችሁ፣ ትጠቀማላችሁ ነው እየተባለ ያለው። በኦሮሚያ ክልል ከ600 በላይ እንደታሰሩ በሰሞኑ አንድ ይፋ ያደረግነው መግለጫ አለ እና በደቡቡም እንደዚሁ በአስሮች ወይም እንደዚሁ የታሰሩ አሉ።
ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ።
እሺ፣ እኔም ስታችሁን እድል አመሰግናለሁ።
ክቡራትና ክቡራን አድማጮች በኢትዮጵያ ምርጫ 2007 በመላው አገሪቱ በሚገኙ ወደ 46,000 የሚደርሱ የድምፅ መስጫ ጣቢያዎች ሰላማዊ በሆነ መልኩ መከናወኑን የኢትዮጵያ መንግስትና ምርጫ ቦርድ ይገልጻሉ። የተቃዋሚ ፓርቲዎች ሂደቱ በወከባ እስራትና አልፎ አልፎም ግድያዎች እየታዩበት ነው በሚል ሂደቱንና ውጤቱን አንቀበልም በማለት መግለጫዎችን አውጥተዋል። ሰሞኑም በተቃዋሚ ፓርቲዎች የቀረቡ አባላቶችና ደጋፊዎቻችን መገደላቸውን የሚገልጹ መግለጫዎች አስመልክቶ የኢትዮጵያ መንግስት ምላሽ እንዲሰጠን ሲሉ ከዞንና ወረዳ አስተዳዳሪዎች በእኛም በኩል እስከ ፌዴራል ኮሚኒኬሽንስ ጉዳይ ጽህፈት ቤት ድረስ በዛሬው ዕለት ያደረግነው ሙከራ አልተሳካም። ጥረታችን ዛሬ ምሽትም ቀጥሏል፣ እንደደረሰንም እናቀርባለን።
ወደሚቀጥለው ዘገባ ስናልፍ በዋሽንግተን ዲሲና አካባቢዋ የሚኖሩ የኢትዮጵያ ኦሮሞ ብሔረሰብ አባላት ከኦሮሞ ወጣቶች ማህበርና ከዓለም አቀፍ የኦሮሞ ሴቶች ድርጅት ጋር በመተባበር ዛሬ እዚህ በዋይት ሀውስ ቤተ መንግስትና ውጭ ጉዳይ መስሪያ ቤት ፊት ለፊት የኢትዮጵያን መንግስት በመቃወም ሰልፍ አካሂደዋል። አጠር ያለ ዘገባ አለን፣ ሶሎሞን ክፍሌ ያቀርበዋል።
ሰልፍ ዓላማ የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ እያደረገ ያለውን እስራት ግድያ የመሳሰሉት ነገሮች በኦሮሞ ላይ የሚፈጽመውን ነገር በመቃወም ነው በዋይት ሀውስ እና በስቴት ዲፓርትመንት ፊት ለፊት ሆነን ዓለም ሕዝብ እያሳየን ያለ ነው። የኦሮሞ ተማሪዎች ሰላማዊ ሰልፍ በማድረጋቸው ብቻ እየተገደሉ ነው፣ እስር ቤት እየገቡ ነው፣ እየተደበደቡ ነው። ይህ ሁሉ መቆም አለበት ብለን ለአሜሪካን መንግስት ጥያቄ እያቀረብን ነው።
መፈክሮቹን ተከትሎ የሰልፉን ዓላማ በአጭሩ ሲያስረዱ የሰማናቸው የዋሽንግተን ዲሲና አካባቢዋ የኦሮሞ ማህበረሰብ አስተባባሪ ዶክተር ደስታ የባሳ ናቸው። በኢትዮጵያ በተለይ የህዝባዊ ወያነ ሓርነት ትግራይ አስተዳደር በአጠቃላይ በኦሮሞዎች በተለይ በዩኒቨርሲቲ ተማሪዎች እየፈጸመ ነው ያሉትን ስፋት ያለው የሰብአዊ መብቶች ረገጣና ህገወጥ ግድያን ለመቃወም መሆኑንም አስተባባሪዎቹ ይገልጻሉ። በተጨማሪም ቀድሞውኑ ውጤቱ የታወቀውንና አሳፋሪ ነው ያሉትን በአምባገነኖቹ የወያኔ ባለሥልጣናት ተቀነባብሮ በሚሊዮኖች ከሚቆጠሩ የኦሮሞና ሌሎች የኢትዮጵያ ብሔር ብሔረሰቦች ተቀምቷል ያሉትን ድምፅም እንቃወማለን ሲሉ አስረድተዋል። የሴቶቹ ማህበር ተወካይ በበኩላቸው
እንግዲህ እርሳ አባላለሁ የኢንተርናሽናል ኦሮሞ ውመንስ ኦርጋናይዜሽን ፕሬዚዳንት ነኝ። እዚህ ቦታ የተገኘ ነው ኢትዮጵያ ውስጥ የኦሮሞ ህዝብ ላይ የሚደርሰውን ጭቆናና በደል፣ እስራት፣ ስደት በተለያየ መንገድ መሬቱን በመሸጥ ከመሬቱ ላይ የሚያፈናቅለው የኢትዮጵያ መንግስት በመቃወም ለማሰማት ነው ድምጻችንን። ስለነሱ ሆነን ለመቃወም ነው ያለ ነው።
ሁሉም የኦሮሞ ብሔረሰብ አባላት፣ ዲሞክራሲያዊ ሀገሮችና የኦሮሞ ወዳጆች የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ እየፈጸመ ነው ያሉትን አሰቃቂ ወንጀል ለማስቆም ተባብረው መቆም ይገባቸዋል ሲሉም አስተባባሪው ዶክተር ደስታ የባሳ አስገንዝበዋል። በሊቢያ፣ በደቡብ አፍሪካ፣ በየመንና ሌሎች አገሮች በኢትዮጵያ ፍልሰተኞች ላይ ግፍ የፈጸሙት ለፍርድ እንዲቀርቡም ሰልፈኞቹ ጥሪ አስተላልፈዋል።
በቀጣዩ ዘገባ ደግሞ ኤርትራውያን ዛሬ አርብ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኋላም በዋይት ሀውስ ፊት ለፊት ሰላማዊ ተቃውሞ ሰልፍ አካሂደዋል። የሚቃወሙት ሀገራቸው ውስጥ ያለውን መንግስት ሲሆን ክሳቸውም የኤርትራ መንግስት ህዝቡን የሚወከል ሳይሆን ህዝብን የሚጨቁን፣ ሰብአዊ መብት የሚረግጥና ይልቁንም ህዝቡ አገሩን ጥሎ እንዲወጣ የሚያደርግ ጨቋኝ አገዛዝ ነው የሚል ነው። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድህን ሰልፉን ተከታትሎ ያመጣውን ሪፖርት አዲሱ አበባ ያቀርባል።
ሰልፈኛው ወደ ዩናይትድ ስቴትስ ምክር ቤትም ሄዱ አቤቱታውን እንደሚያቀርብ የገለጡት ከአስተባባሪዎቹ አንዱ አቶ ጥጋቡ አስመላሽ የተቃውሞውን ዓላማ ለቪኦኤ ገልጠዋል። ዋናውና አጠቃላይ ዓላማው ኤርትራ ውስጥ ያለውንና እርሳቸው ግፍ ያሉትን ለዩናይትድ ስቴትስ መንግስት ማሳወቅ ነው። ይዘረዝራሉ።
በስደተኞች ላይ እየደረሰ ያለው በሂማን ትራፊከር ሲሆን ሀገሮች የተቀበሏቸው ሀገሮች ራሳቸው የሚያጋጥማቸው ያለውን ችግር በተለይ በአውሮፓን ሀገሮች ዩሮፒያን ኮሚኒቲ እየወሰደ ያለው አቋምን ለመቃወም ነው። በዛ ላይ ደግሞ ዩሮፒያን ኮሚኒቲ በአሁን ሰዓት እነዚህን ስደተኞች እንዲወጡ ከሀገራቸው እያደረገ ያለውን መንግስት እንደ መንግስት ቆጥሮ መስማማታቸውን እንቃወማለን። ዩናይትድ ኔሽንስ ኮሚቴ ኦፍ ኢንኳየሪ በአሁን ሰዓት እያደረጉት ያለው ኤርትራ መንግስት ተብሎ በሚጠራው ስርዓት ሂማኒቴሪያን ቫዮሌሽን ወይ ህግ አልባ የሆነ አካሄድ ህዝብ ላይ እያጋጠመ ያለውን ችግር እሱን በማውጣታቸው እነሱም ደግሞ እየደገፍን ነው ማለት ነው።
በሜሪላንድ ታውሰን ዩኒቨርሲቲ ፕሮፌሰር የሆኑት የሰልፈኛው ቃል አቀባይ አቶ ጥጋቡ አስመላሽ ቀደም ሲል የጠቀሷቸውን ነጥቦች የያዘ የአቤቱታ ደብዳቤ ለዩናይትድ ስቴትስ መንግስት እንደሚያቀርቡ ጠቅሰው በተለይም ይህ እርሳቸው አጥፊ የሚሉት የኤርትራው መንግስት በህዝቡ ላይ የሚፈጽመውን በደል ያውቁ ዘንድ ደብዳቤያቸው ለፕሬዚዳንቱ እንዲደርስ እንደሚፈልጉ ተናግረዋል። የኤርትራ መንግስት ግን ስደት በዓለም ያለ ነገር መሆኑን ይገልጥና ከዚያ ባለፈ ክስ የሚያቀርቡ ወገኖች በሌላ የውጭ ኃይል እየተገፉ እንጂ ትክክለኛ የኤርትራ ህዝብ ጥያቄ ወይም ብሶት አይደለም እንደሚል ባልደረባችን ለሰልፉ አስተባባሪ አንስቶ መልሳቸውን ጠይቋል። እንዲህ ብለዋል።
በሀቅ ላይ ተሞክሰ ስትናገር ጭብጥ እንትን አለ። ለምሳሌ የህዝብ ቁጥር ኤርትራ ከአፍሪካ ስንተኛ እንደሆነች ራሱ ቁጥር ውስጥ የምትገባ አይመስለኝም። በስደተኛ ብዛት ግን ከአፍሪካ አንደኛዋ ኤርትራ ነች። መውጫ ነው የሚፈልገው። 20 ዓመት ሲወሰድ ከአንድ ወጣት የሚያፈራበትን ጊዜ ተወስዶበታል ማለት ነው። እና ይሄ ሀቅ መሬት ላይ የሚታይ እውን የሆነ ነገር ነው ማለት ነው። ኢሮፒያን ኮሚኒቲ ከአፍሪካ የመጡት ከኤርትራ ናቸው ሲሉ ዩኤስ ወይ ዩኤን የሚያወጡት ለውጥ ዲሞክራሲ ፈላጊዎች ስለተሰላቸው አይደለም። ሀቁን ተሞክሶ ነው እያደረጉ ያለ። አሉታዊ መልስ መስጠት ሁሌ የዲክቴተሮች ስራ ነው። እኔ ለምሳሌ አም ሳይንቲስት ፖለቲካ ላይ ህይወቴ ማሳለፍ አልፈልግም። ግን በኤርትራውያን ላይ እያጋጠማቸው ያለው ችግር፣ በወንድሞቼ ላይ እያጋጠመ ያለው ችግር ስለሚያመኝ ነው የምመጣው።
ወይም ደግሞ አሉ አቶ ጥጋቡ ለመቃወም ሲባል እየተከፈለው የሚመጣ ማንንም የለም ይሉና በአንጻሩ የተባበሩት መንግስታት ድርጅት የምርመራ ኮሚሽን ያወጣውን እንዲቃወሙለት የኤርትራው መንግስት ተብየው ይሉታል እሳቸው እየከፈለ ሰዎችን ያመጣል ብለዋል። ከዚያ አቋያ የፖለቲካ አጀንዳ ያለው የኤርትራ ገዢ መደብ እንጂ እኛማ ገንዘባችንን ያወጣን የሰዎች የሰብአዊ መብት እንዲከበር ጥያቄ የምናቀርብ አካሎች ነን ሲሉ ሐሳባቸውን አጠቃለዋል።
የመጨረሻው የመጽሔቱ ርዕስ ወደ አዲስ አበባ ይመለሰናል። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለመሸጥ የሚያስችላትን የማስተላለፊያ መስመር ልትገነባ ነው ይላል። ወደ 120 ሚሊዮን ዶላር የሚያወጣውን የኤሌክትሪክ ማስተላለፊያ መስመር ከሚገነባው የቻይና ኩባንያ ጋርም ስምምነት መፈረሙ ተገልጧል። 433 ኪሎ ሜትሮች ርዝማኔ ያለው የመስመር ግንባታ በሶስት ዓመት ውስጥ ሲጠናቀቅ ኬንያ ከጅቡቲና ከሱዳን በመቀጠል ኢትዮጵያ የኤሌክትሪክ ኃይል የምትሸጥላት ሶስተኛ ሀገር ትሆናለችም። እስክንድር ፍሬው ዝርዝሩን ይዟል።
ዛሬ እዚህ የደረሰው እንደ አውሮፓውያን አቆጣጠር በ2006 ኢትዮጵያና ኬንያን በኃይል ለማስተላለፍ የተደረሰው የመግባቢያ ስምምነት ነው። ከዚያ በኋላም የአዋጭነት፣ የኢኮኖሚና የገንዘብ ጉዳዮች ሲጠኑና ዝግጅት ሲደረግባቸው መቆየቱ በዛሬው የፊርማ ስነ ስርዓት ላይ ተገልጿል። እነሆ አሁን ደግሞ ወደ ትግበራው ምዕራፍ መገባቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናግረዋል። እርሳቸው እንዳሉት የኤሌክትሪክ ኃይሉን ከኢትዮጵያ ወደ ኬንያ የሚወስደውን የማስተላለፊያ መስመር ከሚገነባው የቻይና የኤሌክትሪክ ኃይል መሳሪያና ቴክኖሎጂ ኩባንያ ጋር ዛሬ የተፈረመው ስምምነት ይህንኑ ያመለክታል። የግንባታ ስራውም ስምምነቱ ከተፈረመበት ጊዜ አንስቶ ይቀጥላል ብለዋል። ኢንጂነር አዜብ እንዳብራሩት የማስተላለፊያ መስመሩ አጠቃላይ ርዝመት 1045 ኪሎ ሜትር ነው። ከዚህ ውስጥ በኢትዮጵያ በኩል የሚገነባው ደግሞ ከወላይታ ሶዶ ተነስቶ ኬንያ ድንበር የሚደርሰው የ433 ኪሎ ሜትር መስመር መሆኑን ገልጸዋል። የማስተላለፊያ መስመሩና በወላይታ ሶዶ የሚገነባው የማከፋፈያ ጣቢያ ግንባታዎች በአጠቃላይ 3 አመት ከ6 ወር እንደሚወስዱም ዋና ስራ አስፈጻሚው አጠቁመዋል። ስራው የሚጀምረው የማስተላለፊያ መስመር ለኬንያ ብቻ ሳይሆን ለሌሎች ሀገራት ሊሸጥ የሚችለውን የኃይል መጠን ታሳቢ ያደረገና የበለጠ አቅም ያለው መሆኑንም አስታውቀዋል።
ትራንስሚሽን መስመሩ ካፓሲቲው ወደ 2000 ሜጋዋት ይይዛል። ግን አሁን እኛ ከኬንያ መንግስት ጋር የተፈራረምነው የኃይል ሽያጭ ስምምነት ለጊዜው የመጀመሪያው ፌዝ 400 ሜጋዋት እና በቀጣይ እንግዲህ መስመሩ እንዳልኩት ካፓሲቲው ትልቅ ስለሆነ ተጨማሪ የኃይል አቅርቦት እናደርጋለን ማለት ነው። ይሄ ለምንድን ነው የሚጠቅመን? ለኬንያ ብቻ አይደለም፣ ለሌሎችም የአፍሪካ ሀገሮች፣ ለኢስት አፍሪካን ሀገሮች ሁሉ ኃይል የማስተላለፍን ስራ እውን ለማድረግ ይጠቅማል ማለት ነው ይሄ መስመር። አሁን የምንሰጠው አሁን እኮ ለቦርደር የኬንያ ቦርደር ከተሞች እንሰጣለን፣ የተወሰነ በጣም ትንሽ። ለሱዳን ወደ 70 ሜጋዋት 100 ሜጋዋት፣ ለጅቡቲ ከ40 እስከ 70 ፍላክቹዌት ያደርጋል፣ ያንን ያክል እንሰጣለን አሁን። እና የነዚህ ድምር ነው ማለት ነው አሁን እየሰጠን ያለ ነው።
የማስተላለፊያው ግንባታ ሲጠናቀቅና ኬንያ የኤሌክትሪክ ኃይል መግዛት ስትጀምር ከጅቡቲና ከሱዳን ቀጥላ ሶስተኛ ሀገር ትሆናለች። ኢትዮጵያ ለሶስቱ ሀገራት የምትልከው የኤሌክትሪክ ኃይል መጠንም ወደ 600 ሜጋዋት ይጠጋል። የኤሌክትሪክ ኃይል ለመሸጥ ፕሮጀክቶች የታቀዱት ያሉትን በግንባታ ላይ የሚገኙትንና የሚገነቡትን የኃይል ማመንጫዎች ታሳቢ በማድረግ መሆኑንም ዋና ስራ አስፈጻሚው አገልጸዋል።
ለምሳሌ ሱዳን እንሄዳለን፣ ከሱዳን ወደ ግብጽ እንሄዳለን፣ ከግብጽ ደግሞ ወደ ዩሮፕ የምንሄድበትን ሁኔታ እናመቻቻለን ማለት ነው። በዚህ በኩልም ስናይ ወደ የመንም ለማሳለፍ ፍላጎት አለ። የመን አሁን ባለው ሁኔታ ምክንያት ያው ዘግይቷል ሁኔታው። በየመን በኩል ደግሞ ትሩ ያው ሚድል ኢስትን እንትን እናረጋለን። እንደዚህ ነው እየተሄደ ነው ያለው። የአፍሪካ ጎረቤቶቻችንን ስንሰጥ ሌሎችንም ታሳቢ እያደረግን ነው። በዛ በኩልም ኢስት አፍሪካ ፓወር ፑል ለምሳሌ እዚህ ላይ ትልቅ ሮል ነው ያለው። ጽህፈት ቤቱ እዚህ አዲስ አበባ ነው ያለውና እነኚህን አይነት ነገሮችን ነው ፓወር ትሬድ አፍሪካ ውስጥ ያለውን የኃይል ሽያጭ የኃይል ልውውጥ እንዴት ነው መሄድ ያለበት የሚል ትልቅ ማስተር ፕላን ነው ያለውና በዛ ማስተር ፕላን መሰረት ነው የምንሄደው ማለት ነው። ትልቁ ወይም የሩቅ አላማችን ወደ አውሮፓና ሌሎች ሀገሮችም የመሄድ ነው ማለት ነው።
በኢትዮጵያ በተለያዩ አካባቢዎች የሚታየው የኤሌክትሪክ ኃይል መቆራረጥ መነጋገሪያ ሆኖ የቆየ ነው። እናም ለውጭ ሀገሮች የኤሌክትሪክ ኃይል የሚሸጠው የሀገር ውስጥ ፍላጎት ሳይሟላ ነው በሚል ቅሬታ የሚያቀርቡ ትችት የሚሰነዝሩ ወገኖች ወገኖች አሉ። ኢንጂነር አዜብ ግን እንደዚህ አይነት አስተያየቶች የሚመነጩት ሁኔታውን በሚገባ ካለመረዳት ነው ይላሉ።
ምንድነው እዚህ ጋር ፍላጎት ይያለ ይሄንን ገድበን ወደ ውጭ ኃይል መንጸጥበት ሁኔታ አለ። ግን ምናልባት የምታውቁ ከሆነ አሁን ትራንስሚሽን መስመሮቻችን ማከፋፊያ ጣቢያዎቹ ማሰራጫ መስመሮቹ ከሚችሉት አቅም በላይ እየሰሩ ነው ያለው። ስለዚህ ምናመነጨውን በሙሉ ማስተላለፍ አንችልም አገር ውስጥ ማለት ነው። ስለዚህ የመነጨን ኃይል ደግሞ ማጠራቀምና ማስቀመጥ አይቻልም። ልክ እንደ ውሃ ማጠራቀሚያ በየቦታው እንደምታዩት ሊደረግ አይችልም ኃይል። ስለዚህ መመንጨቱ ካልቀረ የትርፍ የሆነውን ሊወሰድ ያልቻለውን ሀገር ውስጥ ፍላጎት ሊወስደው ያልቻለውን ወደ ውጭ ለምን አንልከውም ነው እንጂ ይሄኛውን እየጎዳን አይደለም። ስለዚህ ይሄ ሚስ አንደርስታንዲንግ ግልጽ መሆን አለበት ለሁሉም ማለት ነው። ይሄን እየዘጋን ይሄን ፍላጎት እየገደብን አይደለም ወደ ውጭ ኃይል ምን ልከው።
የማስተላለፊያ መስመሮች እየተሰሩ ያሉበት ሁኔታ ኢትዮጵያን ተጨማሪ ወጪ የማያስወጣና የወደፊት እቅዶቿንም ታሳቢ ያደረገ መሆኑን በግንባታ ፕሮጀክቱ ላይ የሚሳተፉት መሐንዲስ ቴዎድሮስ አያሌው ጠቅሰዋል።
ቴክኒካሊ ምንም እዛ ኬንያም ሳይገባ ቀጥታ ማሻገር እንችላለን። አሁን ምንድነው መነሻው ነው የኤሌክትሪክ ፓወር ምንድነው አሁን ከዚህ ከወላይታ ተነሳ ኬንያ ደረሰ። አሁን ሌላ ሀገር በተጠይቅ ከወላይታ ተነስተናን ገነባ ስልክ ከኬንያ ካቆምንበት ደግሞ ከዛ ደግሞ ገንብተን መቀጠል እንችላለን። ግን አሁን ይሄንን ካፓሲቲ አድርገን ባንገነባ ኖሮ ከፍተኛ ወጪ ነበር የሚያስወጣን ወደፊት። ስለዚህ አንዴ ገንብተናል ከዛ ተነስተን ደግሞ ያው የተለየ ስምምነት ይኖራል ከኬንያ መንግስት ጋር እንደገና ደግሞ ከተለያዩ አገሮች ጋር ማለት ነው።
ኢትዮጵያ ለኬንያ ለተሸጥ ካቀደችው የ400 ሜጋዋት የኤሌክትሪክ ኃይል ሽያጭ ብቻ በአመት ወደ 600 ሚሊዮን ዶላር ልታገኝ እንደምትችል የፕሮጀክቱ ምንጮች ገልጸዋል። ለተለያዩ ሀገሮች የሚላከው ሲደመርም ቡናን የመሳሰሉት ምርቶች ከሚያመጡት የውጭ ምንዛሪ 2 እጥፍ ሊገኝ እንደሚችል ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። የዜናና የዘገባዎች ክፍለ ጊዜ ተጠናቋል። የምትከታተሉት የተከበራችሁ አድማጮች በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአማርኛ አገልግሎት ከአሜሪካ ድምጽ የሚተላለፈውን ስርጭት ነው። ስርጭታችንን በኢንተርኔት ለምትከታተሉ የድረ ገጻችንን አድራሻ ለማስታወስ voanews.com/horn የሚለው መጠቀም ትችላላችሁ። ወደ ሁለተኛው አጋማሽ እንሻገራለን። ህይወት በቀበሌ የዛሬው የህይወት በቀበሌ ዝግጅት ወደ ትግራይ ክልል ይወስደናል። በምስራቁ የትግራይ ክልል በመትገኘው የጽጌረዳ ቀበሌ ነዋሪዎች ተጋግዘው መስጊድና ቤተክርስቲያን እያነጹ መሆናቸው ተገልጿል። ይህ የግርማይ ገብሩ ዝግጅት በዚሁ ቀበሌ የሚታየውን ተምሳሌታዊ የመቻቻል ኑሮ ያተኩርበታል። እናድምጥ።
በአሁኑ ሰዓት በአንዳንድ ቦታዎች የእስልምና ሃይማኖት አማኞች መስጊድ እንዳያንጹ በሚታገዱበት ጊዜ፣ እንዲሁም መኖሪያ አጥተው በሚንከራተቱበት ወቅት፣ በሌላ በኩል ሰዎች ክርስቲያን በመሆናቸው ብቻ አንገታቸው በሚቀሉበት ሰዓት ልዩነታቸው ለፍቅራቸው መገለጫ በመጠቀም ተጋግዘው የሚኖሩ ሰዎችን ማየት በእውነቱ ለብዙዎች ጥሩ ማስተማሪያ ይሆናል። የጽጌረዳ ቀበሌ ነዋሪ አቶ ገብረ አብዝጊ ታረቀም በቀበሌው ማህበረሰብ የሚታየው ተቻችሎና ተዋዶ መኖር ከጥንት ከወላጆቻችን የተረከብነው ጸጋ ነው ነው የሚሉት።
የሙስሊምና የክርስቲያን ተቻችሎ መካሄድ ካሁን የተጀመረ ሳይሆን ከጥንት ጀምሮ ከወላጆቻችን እስከኛ ድረስ የደረሰ ነው። አሁንም እዚህ ያሉ ሙስሊሞችና እኛ አብረን ነው የምንኖረው። አብረን ስንኖርም ይሄ የምታየው የሙስሊም መስጊድም ክርስቲያን ድንጋይ ሰብሮ ጉልበት ሰጥቶ ከእነሱ ጋር ሆነ በጋራ የተሰራ ህንጻ ነው። እነሱም በቤተ ክርስቲያናችን መጥተው እንደዛ አብረው ከኛ ጋር ገንዘብ ያዋጣሉ፣ ጉልበት ያወጣሉ። ስለዚህ እንደ አንድ እንትፋስ ነው የምንቆጠረው ከሙስሊም ጋር።
አሁን ይሄ መስጊድ በቤቶች መካከል ነው ያለው። እነኚህ ቤቶች የክርስቲያን ናቸው ወይስ የሙስሊም?
እነኚህ ቤቶች የምታያቸው በስፋት የክርስቲያን ናቸው። ለምሳሌ ያህል ለመጥቀስ በዛኛው ያለው በታች የምታዩ ህንጻ የበራምባራስ አስገደም ተክለ ሃይማኖት ይባላል። ግማሽ የሙስሊም ነው እንደምታዩ። በላይም በዚህም የአቶ ወልደርፉ ደሳለኝ ይባላል። ይሄው መንገድም ባለበት ሁሉም የክርስቲያን አከባቢ ነው። ግን የኔና ያንተ ይባላል። ለመስጊዱ ያለው አክብሮት በጣም የተለየ ነው። በጣም ነው የሚያከብረው ህብረተሰቡ።
አቶ ገብረአብ ዝጊ አሁን ይህ ጥሩ ተቻችሎና ተከባብሮ የመኖር ባህል ወደ ልጆቻቸው እየተላለፈ ነው።
ሙስሊም ክርስቲያን ተውሎ መለየት አይቻልም።
የበዓል ቀን ሲሆን በዓልን ላለመድፈር ያኔ እንደማይሰሩ ሁላ ሰምቻለሁኝ። እውነት ነው?
ይሄ እውነት ነው። እንደኛ ልክ ናቸው የሚሰሩት። እኛ ያከብር ነው ያከብራሉ። እነሱ ሰሩም እኛ እንሰራለን። በዓል አይደፍሩም። በጣም ነው የሚያከብሩት በዓል። እኛም በጣም ነው የምናከብራቸው። ይሄ እርግጥ ነው፣ ሀቅ ነው። በቃ በጣም ነው የሚዋደዱት። በፍቅር የተነሳ ነው እስከዚህ ድረስ የደረሰው ማለት ነው። ታችኛው ቤተክርስቲያን ትልቅ ቤተክርስቲያን ሲሰራ ትንሽ ቤተክርስቲያን ለቤት ማህበር ተወለ የተሰራም ሲሆን ሙስሊሞች እጃቸው አለ። ክርስቲያን ብቻ አይደለም ያነጸው። በተለይ ቤት ማህበሯን አሁን እንዳየናት ድንጋይ ተመልከተው ልክ ነው። ለዛ ያመጣ ነው ወደዚህ አመጣናል። እነሱም ወደዛ
አመጣ።
ተመሳሳይ ድንጋይ ነው ያለው። ስለዚህ ፍቅሩ የጠለቀ ስለሆነ ሙስሊም ነህ ክርስቲያን ነህ ተባውሎ እዚህ ላይ የሚጣላ ወይም አንድ ነገር የሚያደርግ ሰው የለም።
አንዳንድ በከተማው ያሉት የሙስሊም ማህበረሰብ ደግሞ እስኪን ጠይቁ። ሉሉ ሐማድ ይባላሉ። አንዳንዴም ሉሉ በርሀ በመባል ይጠራሉ። ባንገታቸውና ግንባራቸው ላይ የሚታየው ንቅሳት ያብሩነታቸው ምልክት መሆኑን ነግረውኛል።
ብለይ ቃል ዓለም ብልብና ወትር ሕጉሳት ወትር ሕቡናት ኢና አንሕና እውን ተለምዶ ስለለሓዘና ምስክሳን ሕብረት ስለልኾና ጊዜ ብዙ ተወቂጠዮ ፅቡቅ እዩ ሰፊና ኢና ተዋቂጥና እየ ዝወድ
ለይምሰል ሳይሆን ከልብ የምንናገረው እውነታ ቢኖር ሁሌም ደስተኞች መሆናችንን ነው። እስላምና ክርስቲያን የሚባል ልዩነት የለም። የጥምቀት ዕለት ተስካር ሲኖር በክብር ይጠሩናል። ይኸው በግንባሬና በአንገቴ ላይ የምታዩት ንቅሳት በዚህ በክርስቲያን ቦታ ብዙ ጊዜ ስለኖር ለአብሮነታችን መገለጫ የተነቀስኩት ነው። እኛ በዚሁ አካባቢ አክስቴ አጎቴ እየተባባልን ነው ተዋደን የምንኖረው። በተለይ በልጃችን በአቶ ፍጹም አስክዶ ኮርተናል።
አሁን ወይዘሮ አስኳል በላይ ግቢ ውስጥ ነው ያለሁት። ጽጌረዳ ውስጥ የሚኖሩ እናቶች እመጫት ቤት ሳይቀር በመገኘት ማርያም በሽልም ታውጣሽ እንደሚባባሉ ነው የነገሩኝ።
ለአብነት አነ በዓለ ማርያም ሰነ ይሰም እየ ማለት ኩሎም መስላም ይጽዋዕ ጥሕን ወይ እስታር ንገብረሉ።
ለምሳሌ እኔ ሰኔ 21 ጠበል አዘጋጃለሁ። ሙስሊሞቹን እጠራቸዋለሁ። ጠላ ስለማይጠጡ በሶ ወይም ደግሞ ስታር የሚባለውን በጥብጠን እንሰጣቸዋለን። ስጋ ብቻ ነው የሚለየን። አራስ ቤትም ሄደን ወደ ውስጥ አንገባም እንጂ ማርያም በሽልም ታውጣሽ እንባባላለን። እንዲያውም የሚገርምህ በቅርቡ በሊቢያ ሰዎች በስመ እስልምና ሰዎችን አረዱ ሲሉ ስንሰማ በጋራ ነበር ያዘን ነው ያለቀስ ነው። ያን ድርጊት የፈጸሙት ሰዎች ሙስሊሞች ናቸው ብለን በጭራሽ አናምንም።
አቶ ከድር ግደይ የቤታቸው ጣራ ያለብሳሉ። አቶ አብቃድር ስዒድ ደግሞ ልጃቸው ወይዘሮ ኬራትን ለመጠየቅ መጥተዋል። አቶ ታደለ ገብረ ማርያም ደግሞ ማሳቸውን ሲቃኙ ቆይተው አቶ ከድርን ለማበረታታት መጥተው ተሰባስበው አገኘኋቸው። ወይዘሮ ኬራት አብቃድር ባጭሩ የሚሉትን እንስማ።
ክርስትና ይሁን ገለብ ይሁን ገለብ ተቀረነና አንልዓርሰይ ሰለስተ ክርስቲያን
ከክርስትና ይሁን ከአራስ ቤት አንለይም። በአራስ ቤት ሳይቀር ተገኝተን እናጥባለን። እኔ ለራሴ ሶስት ክርስቲያን የቃል ጓደኞች አሉኝ። በደስታ ጊዜ ይሁን በሐዘን ወቅት አንለያይ።
ጽጌረዳ ቀበሌ ውስጥ የሚኖሩ በጣም ጥቂት ሙስሊሞች የነበራቸውን መስጊድ ፈራርሶ መስገጃ ቦታ አጥተው የተመለከቱት የአካባቢው ተወላጅ አቶ ፍጹም አስገዶም በመቀሌ የሚኖሩ የሙስሊም ማህበረሰብን በማነጋገር እንዲሁም የጽጌረዳ ሕዝብን በማስተባበር በአሁኑ ሰዓት መስጊዱ እንዲሠራ የበኩላቸውን ኃላፊነት ተወጥተዋል። ቢሆንም ግን አሁንም የጽጌረዳ ነዋሪዎች ያላቸውን ችግር ለመፍታት እየተጣጣሩ ቢገኙም በተለያዩ አካባቢዎች የሚገኙ ወገኖች ተባብረው የሕዝቡን ችግር መፍታት እንደሚገባቸው አቶ ፍጹም አስገዶም ይማጸናሉ።
እንግዲህ እዚህ ጋር ተዘዋውረን እንዳየነው ይሄ ሙስሊም ህብረተሰብና ይሄ ክርስትና ሃይማኖት ተከታይ ህብረተሰብ ለሌላ ዓለም ለሌላ አካባቢ ምሳሌ መሆን የሚችል ህብረተሰብ ነው። ምክንያቱም ይህ ህብረተሰብ ክርስቲያኑ ህብረተሰብ ለሙስሊሙ መስጊድ ሰርቷል። ሙስሊሙ ህብረተሰብ እንዲሁ ለክርስቲያኑ ቤተክርስቲያን ሲሰራ የራሱን አስተዋጽኦ ያበረክታል። ይሄ ደግሞ ለዓለም ምሳሌ መሆን የሚችል ማህበረሰብ ነው ብዬ ላስቀምጥ እችላለሁ። እነዚህ ሁለት ሃይማኖት ተከታይ ማህበረሰቦች በእርሻ የሚተዳደሩ ስለሆኑ ያን ያህል በእጃቸው የሚያንቀሳቅሱት ካቺውን ካፒታል የሌላቸውም ስለሆኑ ማንም ይህንን ፕሮግራም የሚከታተል ማህበረሰብ ሁሉ በተለይ በተለይ በመስጊዱ አካባቢ እናቶች ሊሰግዱበት የሚችሉ ቦታ የላቸውም። አጥር የለውም፣ መጸዳጃ ቤት የለውም፣ ውሃ ስበህ ለማስገባትም ለማህበረሰቡ ትንሽ ከበድ ያለ ነው። ስለዚህ ማንም ሙስሊም ይሁን ክርስቲያን በዚህ ዙሪያ ላይ የተቻለውን እንዲያግዛቸው ጥሬን እያስተላለፍኩ፣ ሌላው እታች ወርደን ያየነው ቤተ ክርስቲያን ነው። ይሄ ማርያም ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ነው። ልክ እንደምታየው ግን ጎርፍ እየሄደበት ነው፣ እየፈረሰ ነው። ማህበረሰቡ የሚቻለውን ለማዳን ቀንና ሌሊት ተረባርቧል። ሆኖም ግን በዚህ በማህበረሰብ እጅ ብቻ ሊፈታ የሚችል ችግር አይደለም። በተለይ በዚህ ዙሪያ መቀሌ ዩኒቨርሲቲና የሚመለከታቸው ሰዎች በቅርስ ማዳን ዙሪያ ትልቅ ሚና እንደሚጫወቱ ይታወቃል። ለዚህም ቤተክርስቲያን እንዲሁ ካለው ትልቅ ችግር አኳያ ተነስቶ መፍትሄ ያደርጉበት ዘንድ ነው በዚህ ፕሮግራም ልማጸን የምፈልገው። አመሰግናለሁ።
በዚሁ በዛሬው የህይወት በቀበሌ ዝግጅት ሀሳባቸውን ላጋሩኝ በሙሉ በጣም ነው የማመሰግነው። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ውድ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አቶ አንዳርጋቸው ጽጌ በሞት ላይቀጡ እንደሚችሉ ተገለጸ፣ የሱዳኑ ፕሬዝደንትና ዓለም አቀፍ የወንጀል ችሎት የሚሉትን ርዕሶች ነው ዛሬ የምንመለከተው። The Guardian ናይጄሪያ የተባለ ድረገጽ በዘገበው መሰረት የብሪታንያ ዜጋ የሆኑት የተቃዋሚ ፓርቲ መሪ አቶ አንዳርጋቸው ጽጌ ምህረት አይደረግላቸውም፣ ነገር ግን በሞት ላይቀጡ ይችላሉ ሲል የኢትዮጵያ መንግስት ተናግሯል። 60 ዓመት ዕድሜ የሆናቸው የግንቦት ሰባት መሪ አቶ አንዳርጋቸው ጽጌ ከ6 ዓመታት በፊት በአሸባሪነት ክስ በሌሉበት ሞት ተፈርዶባቸው ነበር። ከአንድ ዓመት በፊት ደግሞ በየመን ተይዘው ለኢትዮጵያ ስለተሰጡ ታስረዋል። የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል የኢትዮጵያ ፍርድ ቤት የሞት ቅጣት አያዘወትርም፣ የተበየነበት ቅጣት ወደ ዕድሜ ይፍታህ ሊለወጥ ይችላል፣ ምህረት ግን አይደረግለትም ሲሉ ለአዣንስ ፍራንስ ፕረስ የዜና አገልግሎት መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ ጠቅሷል። ሊታረም የማይችል መንግስትን ለመገልበጥ የሞከረ ቦምቦችን የቀበረ እንደ አውሮፓ አቆጣጠር በ2005 ዓ.ም ምርጫ ከተካሄደ በኋላ መነሳሳትን ያደራጀ ሰው ነው ሲሉም አቶ ሽመልስ ከማል መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ አውስቷል። አቶ አንዳርጋቸው አምና ሰኔ ወር ላይ በሰንዓ በኩል ወደ ኤርትራ ሲያመሩ ሰንዓ አየር መንገድ ላይ ተይዘው ወደ ኢትዮጵያ መላካቸው የዓለም አቀፍ ሕግን ይጥሳል በማለት ብሪታንያ ነቅፋ እንደነበር ጽሑፉ ይገልጻል። አያይዞም ድረገጹ ብሪታንያ ለኢትዮጵያ ትልቅ የልማት እርዳታ ከሚያደርጉት ሀገሮች አንዷ መሆኗን ሲገልጽ ለያዝነው ዓመትና ለመጪው ዓመት የሚሆን ለኢትዮጵያ የመደበችው የልማት እርዳታ በአጠቃላይ 303 ሚሊዮን ፓውንድ ነው ይላል። አቶ አንዳርጋቸው ዲፕሎማቶች እንዲያዩዋቸው የተፈቀደው 3 ጊዜ መሆኑን የጠቆመው ድረገጽ የብሪታንያ አምባሳደር ባለፈው ሚያዝያ ወር አይተዋቸው እንደነበር ገልጿል። ኢንዲፐንደንት የተባለ ብሪታንያ የሚታተም ጋዜጣ የብሪታንያ የውጭ ጉዳይ መስሪያ ቤት ዘገባን ጠቅሶ ሲዘግብ አቶ አንዳርጋቸው ለብቻ ተነጥሎ ታስረዋል ይላል። የውጭ ጉዳይ ሚኒስቴሩ ዘገባ አንዳርጋቸው በደህና ሁኔታ ይገኛል፣ ሆኖም የጤና ችግር አለበት፣ ለብቻ ተነጥሎ ከመታሰር በስተቀር የመንገላታት ምልክት አልታየበትም እንደሚል ዘ ኢንዲፐንደንት የተባለው ጋዜጣ ጠቁሟል። አቶ አንዳርጋቸው ለብቻ ከመታሰር ወጥተው ወደ መደበኛ እስር ቤት እንዲመለሱ ብሪታንያ መጠየቋንም ድረገጹ ሳይጠቅስ አላለፈም። አንድ የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ የውጭ ጉዳይ ሚኒስትሩ የአንዳርጋቸው ጉዳይ በጣም አሳስቧቸዋል፣ ስለ ጉዳዩ በ13 የተለያዩ ጊዜያት ለኢትዮጵያው የውጭ ጉዳይ ሚኒስትር ያነሱትም ለዚህ ነው ማለታቸውን ዘ ጋርዲያን ናይጄሪያ ድረገጽ ጠቅሷል። ቃል አቀባዩ አያይዘውም አንዳርጋቸው የብሪታንያ ዲፕሎማቶች በየጊዜው ሊጎበኙት በማይችሉበትና ለጠበቃ ተደራሽነት በሌለው ሁኔታ መታሰሩ እንደሚያሳስበን በሁሉም ደረጃ መግለጹን እንቀጥላለን ሲሉ አንድ የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ ዘግቧል። የዋሽንግተን ፖስት ጋዜጣ ድረገጽ ብዛት ያላቸው የአፍሪካ መሪዎች ዓለም አቀፍ የወንጀል ችሎትን የሚጠሉበትን ምክንያት ለመተንተን ይሞክራል። ዋናው መሰረቱ ሄግ የሆነው ዓለም አቀፍ የወንጀል ችሎቱ እንደ አውሮፓ አቆጣጠር በ2002 ዓ.ም ተመረተ። ከ13 ዓመታት በፊት ማለት ነው የተመሰረተው ለበጎ ዓላማ እንደነበር አያጠራጥርም። ሀገራት ሊያከናውኑት ያልቻሉትን ወይም ያልፈለጉትን ወንጀል መርምሮ ለፍርድ ለማቅረብ ነበር የተመሰረተው። በተግባር ላይ የመዋሉ ጉዳይ ግን ከባድ ሆኗል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። የሱዳኑ ፕሬዝዳንት ዑመር አልባሽር ዳርፉር ውስጥ በመካሄድ ላይ ካለው ግጭት ጋር በተያያዘ ፍጅት በሚገኝባቸው የተለያዩ ወንጀሎች ተከሰው ዓለም አቀፍ የወንጀል ችሎት የእስራት ማዘዣ ካስተላለፈባቸው 6 ዓመታት ሆኗል። ደቡብ አፍሪካ የችሎቱን የሮም ውል ፈራሚ እንደመሆኗ መጠን የሱዳኑን ፕሬዝዳንት የማሰር ግዴታ ነበረባት። የደቡብ አፍሪካ ፍርድ ቤት እንዳይንቀሳቀሱ ትዕዛዝ ቢያስተላልፍም እንኳን ሽልክ ብለው ወደ ሀገራቸው እንዲመለሱ ተደርጓል ይላል ጽሑፉ። የፕሬዝዳንት አልባሽር ከደቡብ አፍሪካ መውጣትና ሀገሪቱ ልታስራቸው አለመፈለጓ ራሱ ዓለም አቀፉ የወንጀል ችሎት ስራውን በማስፈጸም ረገድ ትልቅ ችግር እንዳለበት ያመለክታል ይላል ጽሑፉ። የሱዳኑ ፕሬዝዳንት ባለፈው እሁድ ከደቡብ አፍሪካ ከመውጣታቸው በፊት ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ችሎቱ በአፍሪካውያን ላይ በጎ አመለካከት የለውም፣ ለተመሰረተበት ዓላማ ጠቃሚነቱም አብቅቷል የሚል መግለጫ አውጥቶ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። ዓለም አቀፍ የወንጀል ችሎት አፍሪካንና አፍሪካውያንን ኢላማ ወደ ማድረግ የፖለቲካ መሳሪያነት ተለውጧል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም መናገራቸውን ጽሑፉ ጠቅሶ ይህ አባባል ምክንያታዊነት የጎደለው አይደለም ይላል። ዓለም አቀፉ የወንጀል ችሎት ኦፊሴላዊ ምርመራ የሚያካሄድባቸው 9 ጉዳዮች በሙሉ አፍሪካ ውስጥ ናቸው። እስካሁን ባለው ጊዜ በፍርድ ቤቱ ክስ የተመሰረተባቸው 32 ግለሰቦች በሙሉ አፍሪካውያን ናቸው። ይህ ሁሉ ሲታይ ታዲያ ጉዳዩ ፍትሐዊነት የጎደለው ይመስላል። ይሁንና እንደዛ ሊሆን የቻለው በችሎቱ አመሰራረትና በአፍሪካ በሚካሄዱት ግጭቶች መብዛት ምክንያት እንደሆነ ጠበብት ይናገራሉ። ዓለም አቀፉ የወንጀል ችሎት አፍሪካ ውስጥ የተአማኒነት ችግር እንዳለበት ግልጽ ነው። ችሎቱ በአፍሪካ ላይ ከሚገባው በላይ አትኩሯል የሚለው አባባል ትክክለኛ ነው። ነገር ግን ይህ ክርክር በቀድሞዋ ዩጎዝላቪያና በካምቦዲያ ተመስርተው የነበሩ ችሎቶች የወቅቱ የወንጀል ችሎት ስፋት እንዲቀንስ ማድረጋቸውን አያነሳም ሲሉ የሮበርት ኬኔዲ ፍትህና የሰብአዊ መብት ማዕከል የአፍሪካ ጉዳይ ምሁር ጀፍሪ ስሚዝ ተናግረዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። የአፍሪካ ሀገሮች ሌሎች የዓለም ሀገሮች ባላደረጉት መልኩ የሮሙን ውል በብዛት ፈርመዋል። ለምሳሌ መካከለኛው ምስራቅ ሀገሮች አልፈረሙም። ሩሲያንና ዩናይትድ ስቴትስን የመሳሰሉት ሀገሮች ስምምነቱን ፈርመዋል፣ ውሉን ግን አላጸደቁም። ሱዳን የሮሙን ውል አልፈረመችም። ሆኖም ዓለም አቀፉ የወንጀል ችሎት በሱዳን ላይ ክስ የከፈተው በራሱ አነሳሽነት ሳይሆን የተባበሩት መንግስታት ድርጅት በጠየቀው መሰረት ነው። የችሎቱ ምርመራ የተከፈተባቸው 8 አገሮች የሚገኙት አፍሪካ ውስጥ ቢሆኑም ከእነሱም ግማሾቹ ኡጋንዳን፣ ኮንጎን፣ ማዕከላዊ አፍሪካንና ማሊን የመሳሰሉት ሀገሮች በጠየቁት መሰረት ነው። በችሎቱ አቃቤ ሕግ አነሳሽነት ምርመራ የተካሄደባቸው ኬንያና ሱዳን ብቻ ናቸው ሲሉ ኬት ክሮኒን ፈርመን የተባሉ የሕግ አዋቂ መናገራቸውን የዋሽንግተን ፖስት ድረገጽ ጠቅሷል። በአፍሪካ ላይ ትኩረት የተደረገው በእነዚህ ምክንያቶች ሊሆን ቢችልም ችሎቱ አፍሪካ ውስጥ አሉታዊ ገጽታ እንዲኖረው አድርጓል። ከቅርብ ዓመታት ወዲህ እጅግ የከፉ የጭካኔ ተግባራት የተፈጸሙት ከአፍሪካ ውጭ ባሉ ሀገሮች ቢሆንም ዓለም አቀፍ ችሎት ምርመራ ሲያካሄድባቸው አልታየም በማለት ሌዝሊ ቪንጃመሪ ማስገንዘባቸውን የዋሽንግተን ፖስት ጋዜጣው ድረገጽ ጠቅሷል። ቬንጃ ሙሪ በለንደን ዩኒቨርሲቲ ዓለም አቀፍ የግጭት የሰብአዊ መብትና ፍትህ የፖለቲካ ማዕከል ስራ አስኪያጅ ናቸው። አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የአርብ ምሽት የመጨረሻ ዝግጅት ላይ ደርሰናል። እሰጥ አገባ ድህረ ምርጫ 2007 እና አቅጣጫዎቹ። ክርክር ኢትዮጵያ ድህረ ምርጫ 2007 እና አቅጣጫዎቹ። በቅርቡ የተካሄደውን አነጋጋሪውን የኢትዮጵያ ብሔራዊ ምርጫ ውጤት ተከትሎ ለመሆኑ ምን አይነት ተጨባጭ ለውጦች እውን ይሆኑ ይሆን? የምሽቱ ክርክር የሚያተኩርበት አብይ ጭብጥ ነው። የፕሮግራሙ ተሳታፊዎች አቶ ንጉሴ ቢራቱ በሜሪላንድ ክፍለ ግዛት ነዋሪ፣ በግል ስራ የሚተዳደሩ አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛ፣ እሳቸውም የሜሪላንድ ክፍለ ግዛት ነዋሪ ናቸው። አዘጋጅና አቅራቢው አሉላ ከበደ ነው። ወደ ዝግጅቱ እንለፍ።
አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና እንግዶቼ፣ ለጊዜያችሁ ሁለታችሁንም በቅድሚያ አመሰግናለሁ። የዛሬው ውይይታችን ባለፈው ግንቦት ወር የተካሄደውን የኢትዮጵያ ብሔራዊ ምርጫ ይመለከታል። እስካሁን በታወቁ ጊዜያዊ ውጤቶች 442ቱን መቀመጫዎች ሙሉ በሙሉ ገዢው ኢህአዴግና አጋር ፓርቲዎቹ ማሸነፋቸው ተገልጿል። ሙሉ የምርጫው ውጤት በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከምርጫው በኋላ ባሉ ጉዳዮች ላይ ነው የምናተኩረው። የቀረውም ውጤት ከታወቀ በኋላ ድምፅ ሰጪው መራጩ ህዝብ የሚፈልጋቸውን ሁኔታዎች ከግምት አስገብቶ ምን አይነት መሻሻሎች በነዋሪው ዜጋ ፍላጎት የሚታዩ የሚፈቀዱ ምን አይነት ለውጦች ሊደረጉ ይችላሉ? አቶ ንጉሴ ቅድሚያውን እድል ለርሶ ለስጥ።
አመሰግናለሁ። ኢህአዴግ አሸንፏል። በዚሁም መሰረት መንግስት ይመሰርታል ብለን ነው የምንጠብቀው። እንግዲህ የህዝቡ ዲማንድ አለ። የተቃዋሚውም ወገን ኢህአዴግን ያልመረጠውም ወገን እንደዚሁ የራሱ ዲማንድ ይኖረዋል። ግን ኢህአዴግ በመጀመሪያ ደረጃ ለማለት የምፈልገው ተቃዋሚውንም ሆነ ደጋፊውን በአንድ አይን የሚያየው እና በዚህ መልክ ነው የሚሰራው። እንግዲህ ምን አይነት አዲስ ለውጥ ያመጣል የሚባለው ነገር በእውነቱ እስካሁን ድረስ ኢህአዴግ ትኩረቱ በሙሉ ድህነትን ለማጥፋት ነው። በኢትዮጵያ ውስጥ ትልቁ በህዝባችን ላይ ትልቅ ተጽዕኖ የሚያደርሰው ድህነት ነው። ድህነትን ማጥፋት ሳይሆን መቀነስ ነው በሚል ነው እስካሁን ያደረጋቸው በሙሉ። ያው ትራክ ሬከርዱ እንደሚያስረዳው ድህነትን በጣም እየቀነሰ ነው ያለው። ዛሬ ከድህነት ወለል በታች የሚገኙ 25% የኢትዮጵያ ህዝብ ብቻ ነው። ይሄ ከ40% በጣም የቀነሰ ነው። ስለዚህ ወደፊትም የሚሰሩት ስራዎች ሁሉ ፖሊሲዎቹም ፕሮግራሞቹም በዚህ በድህነት ቅነሳ ላይ የሚያተኩር ነው። ኢንፍራስትራክቸሮቹም የሚገነቡት ከዚሁ ከድህነት ቅነሳ አንጻር ነው። ለምሳሌ ኤነርጂን ብንመለከት በንጉሱ ጊዜ 50 ሜጋዋት ነበር። በደርግ ጊዜ 200 ሜጋዋት ነበር። አሁን ወደ 2000 ሜጋዋት ነው። አሁን ግልገል ግቤ 3 ሲጨመር 1800 ሜጋዋት በመስከረም ላይ ይጨመራል። ወደ 3800 ሜጋዋት ይሆናል። ይሄ ሁሉ ለሚፈጠረው ኢንዱስትሪ እና ለማህበራዊ ኑሮ እንቅስቃሴ ድጋፍ የሚሰጥ ኤነርጂ ነው።
መልካም። ድህነትን ማጥፋት ባይቻል ድህነትን መቀነስ ኢህአዴግ ቀድሞውን የሚያዘው አቅጣጫ ነው። በዚህ ይገፋልና ከዚህ ቀደም ከድህነት ወለል በታች የነበረው የህብረተሰብ ቁጥር ከ40% በታች የነበረው ወደ 25% ወርዷል ብለዋል። አሃዞቹ እንመረምራለን። አቶ ፈቃደ፣ ሌላ ተጨማሪ ጥያቄ ሰላስ ምን የሚፈለግ አቅጣጫ ይከተላል?
የተባለው ነገር ምርጫ ነው ብለን ከተስማማን ነው። በእኔ አመለካከት አስቀድሞ ምን ሊሆን ይችል እንደነበረው ውጤቱ የታወቀ ገዢው ፓርቲ የመንግስትን ኢንፍራስትራክቸር እና የመንግስትን ሀብት የመንግስትን መዋቅሮች ተጠቅሞ ያካሄደው ምርጫ ነው። በአብዛኛው እንደ አንዳንድ አሰራሩ አሁን ይሄ 1:5 ምናምን እየተባለ የተዘጋውን ለምርጫ የሚጠቀሙበት መንገድ ስታየው በመካከለኛው ዘመን የነበረውን የባሪያ ፍንገላ የሚመስል አይነት በጣም አሳፋሪ አይነት ነገር ነው እና አሁን ኢትዮጵያ ውስጥ ለውጥ ወደፊት መጣም አልመጣም የተሻለ ነገር መጣ አልመጣ ከዚህ ምርጫ ጋር ምንም የሚያገናኘው ነገር የለም። አንድ ኦቶሪታሪያን የሆነ ሁሉን ነገር አጠቃሉ ያለ መንግስት አለ። ልማታችሁንም ምርጫ የወደፊት የሚያስፈልጋችሁንም የማውቀው ነኝ የሚል መንግስት አለ። እንግዲህ አቅላቸዋለሁ የሚለንን ነገር ይችላል። ግን ምርጫው ጋር ቢያያዝበት ምንም መንገድ የለም። ያለው መንግስት ፈቃድ ብቻ ነው ያለው እንጂ የህዝብ ፈቃድ የሚባል ነገር የለም። ያንን ያየ ነው።
መልካም። የህዝብ ፈቃድ የለም ነው አቶ ፈቃደ እያሉ ያሉት። እስኪ በቀጥታ አቶ ፈቃደ በሰጡት መልስ እንነሳ። አስቀድሞ የታወቀ ምርጫ ነበር ብለዋል። እናም ከምርጫው የሚጠበቅ የተለየ ነገር የለም ነው ያሉት። አቶ ንጉሴ ምን ይመልሳሉ?
ወይ ችግሩ ከኢህአደግ አይደለም እኮ። ምርጫው ትክክል አይደለም ፌር አይደለም ለማለት አይቻልም። ምርጫው በትክክል ፌር ነው። ችግሩ የተቃዋሚዎች ካፓሲቲ ነው። እርግጥ ከኢህአደግ ጋር ስናነጻጽራቸው ከፍተኛ የአቅም ማነስ አለ። ስቲል በአሁኑ ጊዜ በርካታ ድምጾች አግኝተዋል፣ ግን ማመጫየቱ እንጂ ተቃዋሚዎቹ እጅግ በጣም የሚያመረቃ የህዝብ ድምፅ አግኝተዋል። ግን ያው ዞሮ ዞሮ በማጆሪቲ ስለሆነ ኢህአደግ መቀመጫውን የያዘ እንጂ ጥሩ ድምፅ አግኝቷል።
አቶ ንጉሴ፣ ይሄ ያነሱትን ጭብጥ እንድንመረምር ይጋብዛል። ድክመቱ የተቃዋሚዎች የራሳቸው ነው። ምንም እንኳን መቀመጫዎች ባያገኙም ውጤቶችን አግኝተዋል ብለዋል። በተጨባጭ ያለውን ሁኔታ እንመልከት እስኪ። 442 መቀመጫዎች በጊዜያዊ ውጤትነት ይፋ በተደረጉበት ሙሉ በሙሉ ኢህአደግ ባሸነፈበት፣ በእርግጥ ተቃዋሚዎች ጥሩ ውጤት አላቸው ማለት ይቻላል ወይ? ተቃዋሚዎች የሚያነሷቸው ቅሬታዎች እንዳሉ ሆነው ከእነሱ ውጭ እንኳን ዲሞክራሲያዊ ስርዓት ውስጥ ሌላ ተቃዋሚ ድርጅት ምንም ውጤት የማያመጡበት ምርጫ በእርግጥ ዲሞክራሲያዊ ሂደት የተካሄደ ምርጫ ነው ተብሎ መቀበል ይቻላል ወይ? አንድ ድርጅት ብቻ ውጤቱን በሙሉ ጠቅሎ በሚወስድበት ሂደት።
አዎ፣ ችግሩ ምንድን ነው? ተቃዋሚው የድርጅት ድክመት ነው ያለው፣ የአደረጃጀት ድክመት ነው ያለው። ግራስሩቱ ድረስ ወርዶ የተደራጁ አይደሉም እና በተወሰነ ከተማ ላይ ብቻ የሚያንዣብቡ ናቸው እና በጣም በጣም የድርጅት ድክመት ነው ያለው። ድርጅት ድክመት ባለበት ቦታ ደግሞ ህዝቡን ደርሰው ህዝቡን ቀስቅሰው ምርጫ ሊያሸንፉ የሚችሉበት ሁኔታ የለም። ኢህአደግ ሜዳውን ነጻ አድርጎ ዘርግቷል።
አሁን እንዳሉት እስከ ስር ወርደው የተደራጀ አሰራር ባይኖራቸውና ሊያራምዱ የሚፈልጉትን ፖሊሲ ባያስታውቁ እንኳን ያቀረብኩለት አጭር ጥያቄ ነው። ተቃዋሚዎች ደረሰብን የሚሉት ወከባና እንግልት ባይኖር እንኳን፣ እሱም በሙሉ ባንቀበል እንኳን ብቻውን አንድ ድርጅት የሚያሸንፍበት ከሌሎች ጋር ተፎካክሯል የሚያሰኘው ዲሞክራሲያዊ ሂደት ምኑ ላይ ነው ለሚለው ጥያቄ ምን መልስ ይሰጣሉ?
የተቃዋሚዎች አቅም ማነስ የምርጫውን ሂደት ዲሞክራሲ አይደለም አያሰኘውም። ይሄ ብቻ ነው መልሴ።
መልካም። አቶ ፈቃደ፣
አቶ ንጉሴ ጋር አሁን እሳቸው እንደሚናገሩት ከሆነ መከራከርም መግባባትም ትርጉም የሚሰጥ ነገር መነጋገር በጣም ከባድ ነው። ኢትዮጵያ ውስጥ የተካሄደውን የሆነውን ያለውን ሪያሊቲ ሁላችንም እናውቀዋለን። ቤታቸውን ከፍተው ሌባሉኝ አይነት ነገር እንደሆነ እንደገና መልሰው ሰለባዎቹን ነው ተቃዋሚዎቹን ለመውቀስ ነው እየሞከሩ ያሉት እና ይሄ የኢትዮጵያን ሪያሊቲ እናውቀዋለን። ቢያንስ ቢያንስ ግን እንደው ጠንካራ ናቸው የሚባሉበት ቦታ ከተማዎች ውስጥ እንኳን ቢያንስ ቢያንስ እንዴት አንድና ሁለት መቀመጫ አያገኝም አንድ ተቃዋሚ ድርጅት? እና ዴሞክራሲያዊ ድምፅ ዴሞክራሲያዊ ምርጫ ባለበት ሀገር የሚካሄድ የህዝብ ድምፅ አሁንበት መንገድ አሁን ምንም አይነት ሁኔታ እዚህ አይነት ጠቅልሎ ማሸነፍ የሚባል ነገር ጭራሽ ምርጫም አይደለም፣ ስንገላ ነው። ፖይንት የመንግስት መናገሪያ ያልባቸው ለካድሬዎቻቸው የተፈጠረ መስ እየቀነጨቡ ነው የሚያቀብሉን። ልማታ ለምሳሌ ተቃዋሚዎች ሳቤታቸው ምን የላቸው 97 አይተናል እኮ ምን በአራት ወር እና በሶስት ወር ዝግጅት ውስጥ ነው አይደለም ተቃዋሚ ፓርቲ ኢትዮጵያ ውስጥ መንግስት እንትን ማለት የቻለው። ተቃዋሚዎቹ ደካሞች ከሆኑ ይሄ ሁሉ ወከባ፣ ስራ፣ የጋዜጠኛ አፈና የመሳሰሉት ነገር ለምን ተካሄዱ ነው ጥያቄ።
ድህረ ምርጫ 2007 ኢትዮጵያ፣ ገዢው ፓርቲ ኢህአዴግና መጪው አቅጣጫዎች። አድማጮች፣ ሰዓቱ አለቀ እንጂ ክርክሩ አልተቋጨም። በሚቀጥለው ሳምንት እንመለሳለን። አቶ ንጉሴ ቢራቱና አቶ ፈቃደ ሸዋቀና እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ሰዓታችንም በዚሁ እየተጠናቀቀ ነው። ቆንጅት፣ ለስንብት ጥቂት ደቂቃ አንድ ደቂቃ ነው የቀረን። በሙዚቃ እንሰናበት ይመስለኛል።
ጥሩ ሀሳብ ነው።
የትግርኛ ስርጭት ይቀጥላል። ከኛ ቀጥሎ ነገ ቅዳሜ በመደበኛው ሰዓት እንመጣለን። አሁን ከጎሳዬ ተስፋዬ ጋር ነው የምንተዋችሁ። በድጋሚ መልካም ምሽት። ደህና ደሩ።
ደህና ደሩ።
فلاج براش کن اگه به تو از جاله خیلی
The Voice of America!